የአሜሪካ ድምጽ ነው። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 23 2016 ዓመተ ምህረት ፕሮግራማችን ጀመረ። በሺዎች የሚቆጠሩ ከሱዳን ተመላሽ ኢትዮጵያውያን ወደ ቀያቸው አላመሩም።
የመጣው ዳምሌ ነው። ምንም ነገር እርዳታ እየመዘገባሉ መዝግቦት ያበቁ በቃ እርዳታ በሰነ ስርዓት እንደሷ አናገኘ ዝም ብለን በራ በቃ በእግዚአብሔር ብቻ ነው የምንኖረው።
መተማ ላይ የተቀመጡትን በራሳቸው ፍላጎት የተቀመጡ ናቸው። ወደ ቀያቸው መለስ አለባቸው። ከተማ ላይ ቢቀመጡ ሊያገኙ አይችሉ። ምክንያቱም ጽናትን መሰረት አድርጎ ስለሆነ ድጋፍ የሚሰጠው ዋና ከተማ ላይ የሚቀመጥ ከሆነና ወደ ተወለደበት አካባቢ ካለደ የሚሆን አይደለም ማለት ነው።
ቀደም ሲል የሰማችኋቸው ከሱዳን ተፈናቅለው መተማ የሚገኙ ተፈናቃይ ሲሆኑ እሳቸውን ተከትለው የሰማችኋቸው ደግሞ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብልን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጭ ተመልካቾች። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ብርሃን ኃይሉ ፕሮግራሙን ከስቱዲዮ ትመራልናለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግድ ወልዴ ምራቸዋለሁ።
በድጋሚ እንደምናመሻችሁ። የአፍሪካ ህብረት ከ6 ሚሊዮን ዶላር በላይ ከባንክ ሂሳቡ ሊጭበረበር እንደነበር አስታወቀ። የኢትዮጵያ አየር መንገድ ባለፈው አንድ አመት ጊዜ ውስጥ ተጨማሪ 30 ከመቶ መንገደኞችን ማጓጓዙ እንዲሁም ፍራንሷ ቦዚዜ ላይ የመያዣ ትዕዛዝ ወጣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአፍሪካ ህብረት በኢትዮጵያ ንግድ ባንክ ከሚገኘው የባንክ ተቀማጩ ላይ ከ6 ሚሊዮን ዶላር በላይ በማጭበርበር ወጪ ሊደረግ ሲል ማዳኑን ትላንት ማክሰኞ አስታውቋል። ሰኞ ሚያዝያ 7 ቀን 2016 ዓ.ም ተመረተ ገንዘቡን ሊያወጣ የነበረውና በስም ያልተጠቀሰው ግለሰብ የህብረቱ ተቀጣሪ እንዳልሆነም አስታውቋል። ግለሰቡ ለግንባታና ለውሃ ጉድጓድ ቁፋሮ ተከፋይ በሚል ባቀረባቸው የተጨበረበሩ ሰነዶች አማካይነት ከኢትዮጵያ ንግድ ባንክ የአፍሪካ ህብረት ቅርንጫፍ ሚያዝያ 7 ቀን 2016 ዓ.ም ምረት ሊያወጣ ሞክሮ እንደነበረ ህብረቱ አስታውቋል። የኢትዮጵያ ባለስልጣናት ወዲያውኑ ስለሁኔታው እንዲያውቁ መደረጉንና ግለሰቡ በምርመራ አሰራር ደንብ መሰረት ተለይተው መያዛቸውን ህብረቱ ማስታወቁን የኤፍፒ ዘገባ አመልክቷል። ተጠርጥረው ተያዙ የተባሉት ግለሰብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ሊቀ አላፍ ቀሲስ በላይ መኮንን መሆናቸውንና ለሁለተኛ ጊዜ ፍርድ ቤት መቅረባቸውን የአሜሪካ ድምጽ የአማርኛ አገልግሎት ባለፈው ሳምንት ማክሰኞ ሚያዝያ 16 2016 ጠበቃቸውን አነጋግሮ ዘገባ መስራቱ ይታወሳል። ፍርድ ቤቱ የተጠርጣሪውን የዋስትና ጥያቄ ውድቅ በማድረግ ለፖሊስ የ8 ቀናት ተጨማሪ የምርመራ ጊዜም መፍቀዱ ይታወሳል። የኢትዮጵያ አየር መንገድ ካለፈው አመት ሰኔ አንስቶ እስከ መጪው ሰኔ ባለው አንድ አመት ጊዜ ውስጥ ተጨማሪ 30 ከመቶ መንገደኞችን ያጓጉዛል ተብሎ እንደሚጠበቅ የተቋሙ ዋና ስራ አስፈጻሚ አስታውቀዋል። የሮይተርስን ዘገባ ስመኝሽ የቆየ ታቀርባለች።
የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ረቡዕ ዕለት ከሮይተርስ ጋር ባደረጉት ቆይታ አየር መንገዱ 30 ከመቶ ተጨማሪ መንገደኞችን ማግኘት የቻለው አዳዲስ መስመሮችን በመጀመሩና ዓለም አቀፍ ጉዞ ዳግም በማንሰራራቱ መሆኑን አስታውቀዋል። ሆኖም በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ካሮፕላኖች አቅርቦት መዘግየትና ከአቅርቦት ሰንሰለት መቃወስ ጋር ተያይዞ በተፈጠረ የሞተር እጥረት ምክንያት ችግሮች እንደተጋረጡበትም አቶ መስፍን ጨምረው ገልጸዋል። ብዙ ፈተናዎች አሉብን ያሉት አቶ መስፍን ለምሳሌ የአውሮፕላን አምራቾች በተለይ ቦይንግ የአውሮፕላን አቅርቦታቸው በመዘግየቱ ምክንያት ከፍተኛ የአውሮፕላን እጥረት አለብን ሲሉ አስረድተዋል። ከፍተኛ የአቅርቦት ችግር የሚስተዋለው በተለይ ከቦይንግ በሚመጡ ጠባብ አካል ያላቸው የመንገደኞች አውሮፕላን ላይ መሆኑን የገለጹት አቶ መስፍን ለረጅም ርቀት በረራዎች ጥቅም ላይ የሚውሉ ትላልቅ አውሮፕላኖችም እንዳይበሩ መከልከላቸው ለጉዳት ያጋለጣቸው መሆኑን አመልክተዋል። የኢትዮጵያ አየር መንገድ እንደ አውሮፓን አቆጣጠር በ2035 ያሉትን አውሮፕላኖችና የበረራ መስመሩን በእጥፍ ለማሳደግ የያዘውን እቅድ ለማሳካት 70 የቦይንግና ኤርባስ አውሮፕላኖችን ያዘዘ ሲሆን ተጨማሪ 54 አውሮፕላኖችን የመግዛት አማራጮችም አሉት። የእድገት እቅዱ አመታዊ ገቢን በ400%ና የመንገደኞችን ቁጥር በ440% እንደሚያሳድግም ይጠበቃል። አቶ መስፍን አክለው አየር መንገዱ በቃ ማጓጓዝ ስራው ላይም ተጨማሪ መዋለ ንዋይ እያፈሰሰ መሆኑን የጠቀሱ ሲሆን በዚህ አመት የካቲት ወር ላይ አዲስ አበባ በሚገኘው ዋና መቀመጫው 55 ሚሊዮን ዶላር ያወጣ ለኢንተርኔት ላይ ግብይት ሸቀጦች ማጓጓዣ የሚሆን ተቋም መክፈቱን ተናግሯል። በኢንተርኔት ላይ የሚደረግ ንግድ በከፍተኛ ፍጥነት እያደገ ነው ያሉት አቶ መስፍን ፍላጎቱ አፍሪካ ውስጥ በከፍተኛ ሁኔታ እየጨመረ መምጣቱንም አብራርተዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አንድ በተባበሩት መንግስታት ድርጅት የሚደገፍ ፍርድ ቤት የቀድሞ የማዕከላዊ አፍሪካ ሪፐብሊክ ፕሬዝዳንት ፍራንሷ ቦዚዜ ላይ የማያዣ ትዕዛዝ ማውጣቱን አስታውቋል። ማዘዣ የወጣው ሰራዊታቸው ከእንደ አውሮፓን አቆጣጠር 2009 እስከ 2013 ባለው ጊዜ ውስጥ በሰብአዊነት ላይ ወንጀል ሳይፈጽም አልቀረም በሚል ነው። በመዲናዋ ባንጊ ላይ የተሰየመውና ከሀገር ውጪ ካሉ ፍርድ ቤቶች ጋር የሚሰራው ልዩ የወንጀል ችሎት ቦዚዜ ግድያ፣ አስገድዶ መሰወር፣ ሰቆቃ፣ መድፈርና ሌሎችንም ኢሰብአዊ ድርጊቶችን ፈጽመዋል ሲል ከሷል። የ77 ዓመቱ ቦዚዜ በመፈንቅለ መንግስት ወደ ስልጣን የመጡት በእንደ አውሮፓውያን አቆጣጠር 2003 ሲሆን ከ10 ዓመታት በኋላ ከወንበራቸው ተወግደዋል። ቦዚዜ ካለፈው ዓመት መጋቢት ጀምሮ በስደት ጊኒ ቢሳው ውስጥ የሚገኝ ሲሆን ከዛ ሆኖ ዋናውን አማጺ ቡድን በመምራት ላይ ይገኛሉ። በእንደ አውሮፓውያን አቆጣጠር 2015 በተመድ እገዛ የተቋቋመው ችሎት ትዕዛዙን ያወጣው ባለፈው የካቲት መሆኑንና ጊኒ ቢሳው ተጠርጣሪውን ቦዚዜ ይዛ እንድታስረክብ ጠይቋል። ችሎቱ በማዕከላዊ አፍሪካ ሪፐብሊክ ተፈጽመዋል የሚባሉ የጦር ወንጀሎችን እንዲመረምር የተቋቋመ ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአሜሪካ በሚገኙ በርካታ ዩኒቨርሲቲዎችና ኮሌጆች ፍልስጤማውያንን በመደገፍ የሚደረገው የተማሪዎች ተቃውሞ አድማ ቀጥሏል። በካሊፎርኒያ ዩኒቨርሲቲ የሎስ አንጀለስ ግቢ ዛሬ ረቡዕ ማለዳ የፍልስጤማውያን ደጋፊዎች በአንድ ወገንና የእስራኤል ደጋፊዎች በሌላ ሆነው ተጋጭተዋል። ተማሪዎቹ በቡጢ በካልቾና በቆመት ጭምር ድብድብ ላይ ሲያሉ ፖሊስ መሃል ገብቶ ለያይቷቸዋል። በመላው አሜሪካ ከኒውዮርክ እስከ ቴክሳስና ካሊፎርኒያ በተዛመተው ተቃውሞ ተማሪዎች ድንኳን ሰርተው በመቀመጥ ዩኒቨርሲቲዎቻቸው ከእስራኤል ጋራ ወይንም በጋዛ የሚካሄደውን ጦርነት ከሚደግፉ ወገኖች ጋራ ምንም አይነት የሥራ ግንኙነት እንዳያደርጉ በመጠየቅ ላይ ናቸው። ኒውዮርክ በሚገኘው በኮሎምቢያ ዩኒቨርሲቲ የነበረውን በድንኳን የመቀመጥ አድማ ፖሊስ መበተኑ ታውቋል። የፍልስጤማውያን ደጋፊዎች ያገቱትን ሕንጻም አስለቅቋል። የኒውዮርኩ ከንቲባ ኤሪክ አዳምስ ወደ 300 የሚጠጉ ሰዎች በኮሎምቢያና ሲቲ ኮሌጅ መያዛቸውን አስታውቀዋል። ከቬትናም ጦርነት ወዲህ የታየ ትልቁ የተማሪዎች ንቅናቄ እንደሆነ በሚነገረው ተቃውሞ በመላ ሀገሪቱ እስካሁን ከ1000 በላይ ሰዎች በሕግ አስከባሪዎች መያዛቸውም ታውቋል። በአሜሪካ የተወካዮች ምክር ቤት አባሏና የጆርጂያ የሪፐብሊካን ፓርቲ ተወካዩ ማርጀሪ ቴይለር ግሪን የምክር ቤቱ አፈ ጉባኤ የሆኑትን ማይክ ጆንሰን ከወንበራቸው ለማንሳት ድምጽ እንዲሰጥ እንደሚጠይቁ አስታውቀዋል። የዲሞክራቲክ ፓርቲው አባላት ማይክ ጆንሰንን እንደሚታደጉ ማስታወቃቸውን ተከትሎ ተወካዩ የሪፐብሊካን ፓርቲ ጓዶቻቸው ወገናቸውን እንዲለዩ በማስገደድ ላይ ናቸው። በካፒቶል ደጃፍ ላይ ሆነው ዛሬ የተናገሩት ማርጀሪ ቴይለር ግሪን የህዳር ወሩ ምርጫ በተቃረበበት በዚህ ወቅት በፓርቲ ውስጥ ፍትጊያ ከመፍጠር እንዲታቀቡ ከቀድሞ ፕሬዝደንት ዶናልድ ትራምፕ ጭምር የተነገራቸው ቢሆንም የሚቀበሉት አልሆነም። የሪፐብሊካኑ አፈ ጉባኤ ማይክ ጆንሰን ከዲሞክራቶች ጋር በመተባበር የአገሪቱን በጀትና ለዩክሬን እንዲሁም ለሌሎችም የአሜሪካ ሸሪኮች የሚሰጠው የበጀት ህግ እንዲጸድቅ በማድረጋቸው باندان دیپارتی آچو سوچ ترس تنک سو باچوال. دیموکرات آچو آفه گوهیو کمیمت آب باچو ماننی یوم مادگا بدمس آچو اندمی تردگو به ماست آق لین آچو. به مچرشم یا روسیا میسایل یا یوکرینن یودب کتما اودیسا ممتافتون تکتلو اند تنتای انساب سات تاییدوال. به میسایل تکاتو آراس سوچ اندموتو یا اسوسیتید پریز دگبا ملکتوال. የጥቃት ማስጠንቀቂያው ለጥቂት ደቂቃዎች ብቻ የተሰጠ በመሆኑ በመንገድ ላይ የነበሩ ሰዎች ለመደበቅ በቂ ጊዜ እንዳልነበራቸው ታውቋል። የሃሪ ፖተር ግንብ በመባል በአካባቢው ሰዎች የሚጠራው ህንጻ ክፉኛ ተመቶ በእሳት ተያይዟል። ህንጻውን እና በአካባቢው ያሉ ሌሎች ንብረቶች ባለቤትነት የያዘ ግለሰብ በአደጋው ህይወቱ ማለፉም ታውቋል። በሚሳኤል ጥቃቱ ወቅት የባህር ዳርቻው መዝናኛዎች በእግር መንሸራሸሪያ መንገዶችና ፓርኮች በሰዎች ተሞልተው እንደነበርም ታውቋል። ክብራትና ክብራን ለምሽቱ ያስኩ ዜና በዚህ ተፈጽሟል። ቀሪው ዝግጅቶች ወደ ደረጃ መልሳቸው አሉ።
እንግዱ ወልደን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው።
ነዚህ የሰባይ መብት ችግሮች እንዴት እንደሚስተናገድ እና ሶብድም ይለው ላይ መነጋገርና ድጋፍና ዳታ ማድረግ ተቀምጧል ነው እንጂ ሪፖርቱ ግን የተለየ አዲስ የሚጨምረው ፋይዳ ያላት መሰለኝ ተነስተይ።
የኢትዮጵያ ሰባይ መብት ኮሚሽን ዋና ኮሚሽነር ዳንኤል በቀለ ነው የሰማችኋቸው። በዛሬው የሁለተኛው አጋማሽ ዲሞክራሲ በተግባር ዝግጅታችን ሙሉን ታገኙታላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ VOA Amharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብራን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ግርማ ደገፋና ሲሳይ አሸናፊ፣ በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብራዋሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባችን እንለፍ። ባለፈው አመት በሱዳን የተፈጠረውን ግጭት ሸሽተው በመተማ በኩል የተመለሱ ኢትዮጵያውያን ወደ ቀያቸውና የትውልድ ስፍራዎቻቸው ገና አለማምራታቸውና በዚያው በመተማና በሌሎች አቅራቢያ ከተሞች ለውራት እንደተቀመጡ መሆኑን ገልጸዋል። ተመላሾቹ እስካሁን በቂርዳታ ለማግኘታቸውን ለአሜሪካ ድምጽ ተናግረዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታበል በበኩላቸው ፍልሰተኞችን ለመደገፍ ግምገማ እየተደረገ እንደሚገኝ ገልጸዋል። አስቴር ምስጋናው ዝርዝራላት።
ለ13 አመታት በሱዳን ካርቱም በግል ስራ ይተዳደር እንደነበር በስልክ የገለጸልን ዮሐንስ አስረስ ባለፈው አመት በሱዳን በተቀሰቀሰው የርስ በርስ ጦርነት ምክንያት ሁለት ልጆቹን ይዞ ወደ ኢትዮጵያ ከተመለሰ በኋላ አሁን በመተማ መጠለያ ጣቢያ እንደሚገኝ ነግሮናል። ዮሐንስ ዛሬ ረቡዕ ለአሜሪካ ድምጽ እንደገለጸው እስካሁን በቆየበት የመተማ መጠለያ ጣቢያ ካለም አቀፍ ረጅ ድርጅቶችም ይሁን ከመንግስት በቂ ድጋፍ አላገኘም።
የመጣው ዳምሌ ነው። ምንም ነገር እርዳታ ይመዘግባሉ መዝግቦት ያበቁ በቃ እርዳታ በሰነ ስርዓት እንደሰው አናገኘ ዝም ብለን በራ በቃ በዝጋፈር ብቻ ኃይል ነው የምንወረው።
በዚሁ መጠለያ ጣቢያ የሚገኘው ሌላው አስተያየት ሰጪ አብርሃም አለሙ በጣቢያው ውስጥ አለ ያለውን ችግር እንዲህ ያብራራል።
እኛ ምንም ነገር እስካሁን ድረስ የሚያነ ባልም ነው እየመጣ ነው ዮሐንስን ማሳለፍ ነው መስቀልንም ገናንን ማሳለፍ ነው እስካሁን ድረስ ምንም ያን ሰው የለም እዚህ ላይ።
ባንጻሩ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል እስካሁን በመተማ የተቀመጡ ፍልሰተኞች ወደ አካባቢያቸው መመለስ ያልፈለጉ ናቸው ይላሉ።
መተማ ላይ የተቀመጡትን በራሳቸው ፍላጎት የተቀመጡ ናቸው ወደ ቀያቸው መመለስ አለባቸው። ከተማ ላይ ቢቀመጡ ሊያገኙ አይችሉም። ምክንያቱም ህልጥናትን መሰረት አድርጎ ሰለ ነው ድጋፍ የሚሰጠው ዋና ከተማ ላይ የሚቀመጥ ከሆነና ወደ ተወለደበት አካባቢ ካለደ
ይሆን አይደለም ማለት ነው። ግን ወደ አካባቢው መንግስት ያደርሳል።
በመጠለያ ጣቢያው የሚገኙ ፍልሰተኞች በበኩላቸው ወደ የትውልድ አካባቢያቸው ለመመለስ እንቅፋት ፈጥሮብናል ያሉትን ወቅታዊውን የክልሉን ችግር ያነሳሉ።
ትውልድ ቦታ ኔራቁ ነበር አብርገለ የዛት ፍደት ነበሩ በዛ በላይ ወልዳያኑ ደስቴ ነው ያለን በስደት እንደሆነ አሁን እየተመለስ ነው ምናምን ያ ምንም ይቀመስ የለለው እዛ ሄጄ ተራፍ ከመሞት ከኔ የባጽ ሆኑ በተሰቦቼ በቃዛ ዝም ብዬ ዝቆጭ አልኩ። አሁን ለምሳሌ እኔ ቤተሰብ የለኝም እንደገና ሁለት ወልጃለሁ ተመትቻለሁ በጥይት ወደ ማህል ሀገር ልግባ ብለን ምንም ቤተሰብ ስለሌለ ድረስ የወጣሁት 16 አመት የነው ከሱዳን ውስጥ የተቀመጡ ማለት ነው።
በደባርቅ ከተማ ከማህበረሰቡ ጋር ተቀላቅለው እንደሚኖሩ የገለጹልን ከሱዳን ተመላሽ ፍቅሩ ታደሰ እርሳቸውን ጨምሮ 4000 የሚደርሱ ፍልሰተኞች በከተማው ውስጥ እንደሚገኙና አስከፊ ኑሮ በመምራት ላይ እንዳሉ አስረድተዋል። ከቤተሰባቸው ጋር ለመኖርም የቤተሰቡ ብዛት አዳጋች እንደሆነባቸው አመልክተዋል።
እኛን ስለመጣ ከእንድ ላይ ከካምብ ማልገባ ነው መጠለያ ማልገባ ነው ዝም ብለን ከዞኑ ብቻ ነው የተለቀቅነው። ቤተሰብ ሊያስጠጋን አልቻለም። በአብዛኛው የምንገኘው እንደነገርኩሽ በመስጊድና በቤተክርስቲያን ተጠልለን ይገኝል። እስካሁን የኮሚሽኑ ቢሉም የተደረገልን አንዳችም ድጋፍ የተደረገልን ነገር የለም።
በጃናሞራ ወረዳ ከቤተሰቦቹ ጋር እንደሚኖር የነገረን ሌላው ተመላሽ ግርማው ጌታቸው ለአንድ አመት ሙሉ ምንም አይነት ድጋፍ አግኝቶ እንደማያውቅ ይናገራል።
ወደ ኢትዮጵያ የገባሁት ግንቦት 16 ነው። ከቤተሰቦቼ ተለይቼ ነው የምኖረው። እኔ ብቻ ሳይሆን የምኖረው በጃናሞራ ወረዳ እኔም በኮሚቴ ምክንያት መዝግብ የነበረ አንዴ ወደ 600 እንገናኛለን። ሁላችንም በየቤተሰቦቻችን ተዘግበን ያለን እርዳታ ነው። የሚያገኘነው እርዳታ የለም። ከነመታወቂያ ተነፍገናል። እስከነ ሕክምና በተለይ ህጻኖች በጣም የሚያሳዝን ሁኔታ ላይ ነው ያሉ። ድጋፍ የሚባል ነገር የተደረገላቸው ነገር የለም።
የአደጋ መከላከልና ምግብ ዋስትና ኮሚሽነር በደባርቅና በሌሎች አካባቢዎች የተጠለሉ ፍልሰተኞችን ለመደገፍ ግምገማ እየተደረገ ነው ብለዋል።
ምናልባት ደባርቅ ከተማና እዛው ሰሜን ጎንደር ላይ ዳባት ላይ የሆነ የተወሰነ ችግር አለ። ምክንያቱም ደብሊውሲፒ ስለሆነ የሚረዳው በሰብል ግምገማው ሁለቱ ወረዳዎች ስላልተካተቱ ተመላሾች ላይካተቱ ይችላሉ ማለት ነው። እሱ እንዲካተት ፌደራል ጋር እየተነጋገርን ነው። መካተት ስላለባቸው ተመላሾቹም እንደማንኛውም ተረጂ ማግኘት አለባቸው። ግን አብዛኛውን ጊዜ ከተማ መርጠው ከሆነ የሚጠመጡት ንግድ ነው መነገድ ያለባቸው እንጂ ከተማ ላይ ብዙ ጊዜ የሰብል ግምገማን ማዕከል ስለማያደርግ እዛ ላይ እርዳታ ማድረስ ለከተሞቹ ብዙ የተፈቀደ አይደለም በእኛ አሰራር ማለት ነው። የተመለሰው ሁሉ ላይደገፍ ይችላል። ምክንያቱም እኛ እርዳታ የምንሰጠው በጣም የባሰበት ችግረኛ ነው እንጂ ቶታሊ ሁሉንም እንረዳለን ካለ የመንግስት አቅምም አይፈቅድም ማለት ነው። እና እነሱ ተለይተው እስከመጡ ድረስ አቅጣጫ አስቀምጠና እንደግፋቸዋለን። እነሱ
በሱዳን የቀጠለውን ግጭት ሸሽተው በመተማ በኩል ወደ ሀገራቸው ከተመለሱ ኢትዮጵያውያን 3848 የሚሆኑት እስከ 9 ወር ገደማ በዚያው በመተማ ለመቆየት መገደዳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው መግለጫ አስታውቋል። በደባርቅ ከተማ ከ4000 በላይ እንዲሁም በጎንደር በባህር ዳር እና በሌሎች አካባቢዎች ደግሞ ቁጥራቸውን በውል ያልገለጿቸው ፍልሰተኞች እንደሚገኙ ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከሰሜን ኢትዮጵያው ጦርነት በኋላ የይገባኛል ጥያቄ በሚነሳባቸው የትግራይና የአማራ ክልሎች በአዋሳኝ አካባቢዎች የተመሰረቱ አስተዳደሮችን በመጪዎች 2 ወራት ጊዜ ውስጥ በማፍረስ ተፈናቃዮችን ለመመለስ ከፌደራሉ መንግስት ጋር ስምምነት ላይ መደረሱን የትግራይ ክልል ምክትል ፕሬዚደንት አስታውቀዋል። ምክትል ፕሬዚደንቱ ሌተናል ጀነራል ታደሰ ወረደ ለክልሉ ብዙሃን መገናኛ በሰጡት መግለጫ በትግራይ ክልል ጦርነት የሚፈልግ አፈንጋጭ አስተሳሰብ አለ በሚል በፌደራል መንግስት ከፍተኛ አመራሮች የተገለጸውን ተችተዋል። ሙልጌታ ጽፋ ዝርዝሩን ልኳል።
የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ዛሬ ረቡዕ ለክልሉ ብዙሃን መገናኛ በሰጡት መግለጫ በፌደራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከመጠሩ አዋሳኝ አካባቢዎች የተፈናቀሉ ዜጎች ስለሚመለሱበትና አዲስ አስተዳደር ስለሚመሰረትበት ጉዳይ በተዘጋጀው ዝርዝር እቅድ ላይ ከመከላከያ ሰራዊት ከፍተኛ አመራሮች ጋር መወያየታቸውን ተናግሯል። ምክትል ፕሬዝዳንቱ በቅርቡ ለሁለት ቀናት እንዳደረጉት በገለጹት በዚህ ውይይት እስከመጪው ሰኔ 30 ቀን ድረስ ተፈናቃዮች አጠቃሎ ለመመለስና ከጦርነቱ በኋላ በአካባቢዎቹ የተመሰረቱ አስተዳደሮችን በማፍረስ አዲስ አስተዳደር ለመመስረት ከስምምነት ላይ መደረሱን አስታውቀዋል።
በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን፣ በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል።
ሌተናንት ጀነራል ታደሰ በዚሁ መግለጫቸው መኖሪያ ቤታቸውና የሚታረስ መሬታቸው በሌሎች ሰዎች የተያዙባቸውን ተፈናቃዮች በተመለከተ ቦታቸውን ነጻ የማድረግ ስራ ይሰራል ብለዋል። በአፍሪካ ህብረት የተቋቋመው ተቆጣጣሪ ቡድን የእቅዱን አፈጻጸም እንደሚከታተለው ገልጸው ከኢትዮጵያ መከላከያ ሰራዊት ጋራም ክንውኑ በየጊዜው እንደሚገመገም ተናግረዋል። ይህም ሆኖ አከራካሪ እየተባሉ በሚጠሩት አካባቢዎች በአዲስ መልክ ይቋቋማሉ የተባሉት አስተዳደሮች ከሰኔ 30 ቀን በኋላ በማን መዋቅር ስር ይሆኑ በሚለው ጉዳይ ከፌደራሉ መንግስት ጋር ልዩነት መኖሩ ምክትል ፕሬዝዳንቱ ጠቁሟል። የፌደራል መንግስት አስተዳደሮቹ በመዋቅሮቹ ስር እንዲቆዩ ይፈልጋል ያሉት ሌተናንት ጀነራል ታደሰም የትግራይ ክልል ጊዜያዊ አስተዳደር በአንጻሩ በክልሉ ስር እንዲቀጥሉ አቋም መያዙ አመልክተዋል። የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሰሞኑን በደሴና ኮምቦልቻ ከተሞች የልማት ጉብኝት ባደረጉበት ወቅት በትግራይ ክልል ችግሮችን በውይይት ከመፍታት ይልቅ የኃይል አማራጭን መጠቀም የሚፈልግ አፈንጋጭ አስተሳሰብ አለ በማለት የተናገሩት ምክትል ጠቅላይ ሚኒስትሩ ህዝቡ ይህን አካል ወደ ሰላም እንዲመጣ በማድረግ የበኩሉን ድርሻ እንዲያበረክት ጥሪ አቅርበዋል። ይህ ካልሆነ ግን መንግስት ህግ የማስከበር ተልእኮውን እንደሚፈጽም ማሳሰባቸው ይታወሳል። ሌተናንት ጀነራል ታደሰ በዚህ ጉዳይ ላይ በቀጥታ ለምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልስ ባይሰጡም ጥያቄዎች በሰላማዊ መንገድ ብቻ እንዲፈታ አስተዳደራቸው እንደሚያምን ገልጸው በክልሉ ጦርነት የሚፈልጉ አፈንጋጮች አሉ ተብሎ የሚናገረው ስህተት ነው ብለዋል።
በአንድ በኩል ውጊያ የሚፈልግ በሌላ በኩል ደግሞ ሰላምን የሚፈልግ ኃይል አለ እየተባለ ሆን ተብሎ የሚፈጠረው ተረክ ስህተት ነው። ስህተት መሆኑንም ለነርሱም ገልጸንላቸዋል። መሬት ላይ የሌለ ነገር ነው። እንደ ትግራይ አንድ ሆነን የሰላም ስምምነቱን ተግባራዊ ለማድረግ ነው እየሰራን ያለነው።
ምክትል ፕሬዝዳንቱ አያይዘውም በኢትዮጵያ ባሉት ወቅታዊ ችግሮች ላይ የመፍትሄ አካል ለመሆን እንጂ ወደ ችግር አዙሪት ለመመለስ አንሻም ብለዋል። ከአማራ ክልል ጋራም የተበላሸው ግንኙነት ለመጠገን እንጂ አዲስ ውጥረት የመፍጠር ፍላጎት አለመኖሩን ገልጸዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራ በቅርቡ ከብሔራዊ ቴሌቪዥን ጋራ በነበራቸው ቃለ ምልልስ በፌደራል መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከመጠሩት የትግራይና የአማራ ክልሎች አዋሳኞች ይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት መደረሱን ገልጸዋል። ለዚህም ሁሉም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
የአውሮፓ ህብረት ምክር ቤት ተሰኞ ለት ባወጣው መግለጫ ለኢትዮጵያውያን የሚሰጠውን የቪዛ አሰጣጥ ሂደት ለማጥበቅ መወሰኑን ማስታወቁን ተከትሎ ትናንት ማክሰኞ ማምሻውን በብራስልስ ቤልጅየም የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ ምላሽ ሰጥቷል። ኤምባሲው ሁኔታውን አስደንጋጭ ሲልም ጠርቶታል። ኤደን ገረመው የኤኤፍፒ እና የአሶሲየትድ ፕሬስን ዘገባዎች እንደሚከተለው አጠናቅራዋለች።
የአውሮፓ ህብረት በኢትዮጵያ ላይ የቪዛ አሰጣጥ ሂደት ማጥበቁን ተከትሎ ትላንት ማክሰኞ በብራስልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። ኤምባሲው የህብረቱን ውሳኔም አስደንጋጭ ሲል ነው የጠራው። ህብረቱ በሰኞለት መግለጫው ኢትዮጵያ በህገወጥ መንገድ በአውሮፓ ህብረት የሚቆዩትን ዜጎቿን በማስመለሱ ረገድ የምታደርገው ትብብር በቂ ሆኖ ባለማግኘቱ እዚህ ውሳኔ ላይ ሊደርስ መቻሉን አስታውቋል። ኮሚሽኑ እርምጃውን እየወሰደ ያለው የኢትዮጵያ ባለስልጣናት በድጋሚ ጥያቄን በተመለከተ ምላሽ ባለማግኘታቸው እንዲሁም የአውሮፓ ህብረት ከሀገር መባረር ሲል የሚጠራውን በፈቃደኝነትም ሆነ በበጎ ፈቃደኝነት ያልተመለሱ የመመለሻ ስራዎች በማደራጀት ተልእኮች ረገድ ጉድለቶች በመኖራቸው ነው ብሏል። በህብረት በህገወጥ መንገድ የሚቆዩ አብዛኞቹ ሰዎች ምንም አይነት ህግ ሳይተላለፉ በህጋዊ መንገድ በአየር መንገዶችና በወደቦች ወደ አውሮፓ እንደሚገቡ ገልጾ ነገር ግን አብዛኞቹ የቆይታ ጊዜያቸው ሲጠናቀቅ ወደ ሀገራቸው አይመለሱም ሲል አስታውቋል። ይህ አሃዝ በባህር ላይና በጀልባ አማካኝነት ተጉዞ በመምጣት ጥገኝነት አለም የተሻለ ኑሮና ስራ ፍለጋ ወደ አውሮፓ ከሚገቡት ይበልጣል ሲልም ነው የገለጸው። እርምጃው ኢትዮጵያውያን በ27 የአውሮፓ ሀገራት ለመጓዝ በሚያቀርባቸው የጉብኝት መስፈርቶች መሟላት ላይ ካሁን በኋላ በነጻ የመንቀሳቀስ የነጻነት ፍቃድ አይሰጣቸውም ማለት ሲሆን በተጨማሪም ከአንድ ጊዜ በላይ የመመላለሻ ፍቃድ ወይም ቪዛ እንዳያገኙ ኢትዮጵያውያን ዲፕሎማቶችም ለቪዛ እንዲከፍሉ የሚያደርግና ቪዛ ለማግኘት 15 ቀናት ብቻ ይፈጅ የነበረውን ጊዜ ወደ 45 ቀናት የሚያሳድግ ነው። በብራስልስ የሚገኘው የኢትዮጵያ ኤምባሲ ሁኔታውን አስደንጋጭ ከማለት በተጨማሪም የአውሮፓ ህብረት ውሳኔውን በድጋሚ እንዲያጤን ጠይቋል። መግለጫው የምክር ቤቱ ውሳኔ በኢትዮጵያና በአውሮፓ ህብረት መካከል ያለውን ጠንካራ ትብብር ኢትዮጵያውያንን ወደ ሀገራቸው ለመመለስና መልሶ ለማቀላቀል የሚደረገውን ስራ ያላገናዘበ ነው ያለ ሲሆን አክሎም ውሳኔው የዜጎችን ማንነት ለማረጋገጥ የሚደረገውን አታካች ሂደትም ከግምት ውስጥ ያላስገባ ነው ብሏል። ጥብቅ ደንቦቹ መደበኛ ያልሆነ ስደትን ለመቆጣጠር የአውሮፓ ህብረት እየተከተለ ያለውን የመሸለምና የመቅጣት አካሄድ አካል ናቸው። የአውሮፓ ህብረት ከዚህ ቀደም በጋምቢያ ላይ ተመሳሳይ ጥብቅ የቪዛ ሂደት መመሪያዎችን በስራ ላይ አውሏል። የአሜሪካ ድምጽ በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ወደ ኢትዮጵያ ውጭ ጉዳይ ሚኒስትር ስልክ ቢደውልም የውጭ ጉዳይ መስሪያ ቤቱ በጉዳዩ ላይ ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆን ቀርቷል። ለኤኤፍፒ እና ለኤፒ ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
በሙስና ጉዳዮች ላይ የሚያተኩረውና ትራንስፓረንሲ ኢንተርናሽናል የተባለው ተቋም ባለፈው ዓመት ባወጣው ሪፖርት አብዛኞቹ የአፍሪካ ሀገራት በሙስና ላይ የሚያደርጉትን ዘመቻ ገተዋል ወይም ዘመቻቸው ተጠናክሮ አልቀጠለም። ጋናን ጨምሮ በበርካታ የአፍሪካ ሀገራት ሙስና አሁንም የሚታይ ችግር ነው። የሀገሪቱ የሰብአዊ መብትና የአስተዳደራዊ ፍትህ ኮሚሽን እንደሚለው ሙስና የሀገሪቱን በጀት 20% እየወሰደ ነው። የሲቪል ማህበረሰብ አባላት በሙስና ላይ የሚደረገውን ዘመቻ በመቀላቀል ላይ ናቸው። አይዛክ ካሊዲዝ ከአክራ የላከውን ዘገባ እንግዶ ወልዴ ያቀርባዋል።
ጋናውያን ጋዜጠኞች ቀጣዩን የምርመራ ጋዜጠኝነት ስራቸውን ለማከናወን እቅድ በማጣት ላይ ናቸው። ዘ ፎርዝ ስቴት ለተሰኘውና መሰረቱን አክራ ላደረገው ትርፋማ ላልሆነ ድርጅት ይሰራሉ። ድርጅቱ የህዝብን ጥቅምና ተጠያቂነትን በማስፈን ረገድ በምዕራብ አፍሪካ የሚዲያ ተቋም በኩል ለተወጠነው ተነሳሽነት የሚሰራ ነው። ኮፊ ኢንቺል የፎርዝ ስቴት አዘጋጅ ነው።
ከጋናውያን ጋር እንሰራለን። ሙስናን ከሚያጋልጡት ጋር እንሰራለን። ችግሮችን በጥልቀት እንመለከታለን። በህትመት፣ በድረገጽ፣ በዩቲዩብ እና በዋና ዋና ሚዲያዎች በዘጋቢ ፊልሞች እናቀርባለን።
ህትመቱ በአብዛኛው በጸረ ሙስና ዘገባዎች ላይ ያተኩራል። ከሶስት ዓመታት በፊት የጀመረው ህትመት በርካታና ጠንከር ያሉ የሙስና ዘገባዎችን ሰርቷል። ከነዚህ ውስጥ የመንግሥት ባለሥልጣናት ሀብታቸውን እንዲያሳውቁ ያደረገው ይገኝበታል። ጉዳዩን ወደ ኮሚሽኑ በመውሰድ ተጨማሪ ምርመራ እንዲደረግበት አድርጓል። አዘጋጁ ኮፊ ኢንችል የሚያክለዋል።
So when we did that story, as many as 294 or so public officials hurriedly declared their assets. In fact, before the publication, they
announced. ሙስናን በተመለከተ ያወጣነውን መረጃ ተከትሎ 294 የሚሆኑ ባለስልጣኖች በጥድፊያ ያላቸውን ንብረት አስታውቀዋል። ከህትመቱ በፊት ግን ሀብታቸውን አላሳወቁም ነበር። እናም ውጤታማ ስራ ነበር። ለዝ ወኪሎችና ባለስልጣናት መልእክት አስተላልፏል።
ሀገሪቱ ብሔራዊ የጸረ ሙስና የድርጊት እቅድ ቢኖራትም በጋና ሙስናን መዋጋቱ ከባድ እየሆነ እንደመጣ ዘመቻ አድራጊዎች ይናገራሉ። ሜሪ አዳ ጋና ኢንቴግሪቲ ኢኒሼቲቭ የተሰኘው ተቋም ዋና ዲሬክተር ናቸው።
The National Anti-Corruption Action Plan was the blueprint for all of us to fight corruption.
ብሔራዊው የጸረ ሙስና የድርጊት እቅድ ሙስናን በመዋጋት ረገድ መመሪያችን ነው። ነገር ግን በስርዓት ውስጥ ትኩረት ያልሰጠናቸው ክፍተቶች አሉ። ይህም በሙስና ላይ የሚደረገውን ትግል ከባድ ያደርገዋል።
ከተጠቀሱት ክፍተቶች አንዳንዶቹ የመንግስት ባለስልጣናትን ለመመርመር ስልጣን የተሰጣቸው ተቋማት ላይ እንቅፋት የሚፈጥሩ ደካማ ህጎች ይገኙበታል። የሲቪል ማህበረሰብ ቡድኖች ክፍተቱን ለመሙላት በመስራት ላይ ናቸው። ኮጆ ፖምፑኒ አሳንቴ በተሟጋችነትና በፖሊሲ ላይ ያተኮረ ተቋም መሪ ናቸው።
We were able to do original investigations. We have actual investigative journalists.
ከዚህ በፊት ያልተሞከረ አዲስ ምርመራ አድርገናል። የምርመራ ጋዜጠኝነት የሚሰሩት የራሳቸው ምርመራ ያደርጋሉ። በሂደት ላይ ያሉ ክሶችን ወይም ተቀብሮ የቀሩ ክሶችን እንከታተላለን።
ኮጆ እንደሚሉት ተቋሙ ባለፈው 7 ዓመታት የሰራው ስራ ፍሬ በማፍራት ላይ ያለ ይመስላል።
We didn't want the issue of corruption to die and also to be episodic, you know, we just
እንደገለጽነው የሙስና ጉዳይ ተቀብሮ እንዲቀር ወይም አልፋልፎ የሚነሳ ጉዳይ እንዲሆን አንፈልግም። በሙስና ላይ የምናደርገውን ትግል መቀጠል እንዳለብን ለዜጎች ለማሳወቅና ትግሉን እንዲቀላቀሉ እንሻለን። ምክንያቱም ሙስና ምንም ችግር የለው ጉዳይ ሆኖ እንዲሰማቸው አንፈልግም።
በሲቪል ማህበረሰብ የተሰራው ስራ ሰዎች ስለ ሙስና ግንዛቤ እንዲያገኙ አድርጓል። በድጋሚ ሜሪ አዳ
Both as anti-corruption and governance experts and think tanks, a lot of work has been
እንደ ጸረ ሙስና አስተዳደር ባለሙያዎች በርካታ ስራዎች ተፈጽመዋል። ሙስና በርካታ ችግሮችን የያዘ እናም ለመዋጋትም ከፍተኛ ቁርጠኝነት እንደሚያስፈልገን በጥናት ላይ የተመሰረተ ማስረጃ ቀርበናል።
እንደ ትራንስፓረንሲ ኢንተርናሽናል ከሆነ ጋና በሙስና ላይ የምታደርገው ዘመቻ ላለፉት 4 ዓመታት ተቀዛቅዞ ነበር። ተቋሙ ባለፈው ዓመት ባወጣው ሪፖርት ጋና ሙስናን በመዋጋት ረገድ ምንም ስላልተንቀሳቀሰች ያገኘችው ነጥብ 0 ነው። ከ180 ሀገራትም 7ኛ ደረጃን ይዛለች። እንደ በርካታ ተንታኞች ከሆነ ለብነት የፈጸሙ ባለስልጣናትን በሕግ ተጠያቂ ማድረግ ሙስናን ሳቢ እንዳይሆን ለማድረግ ቁልፍ ነው።
በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሚካፈሉ አብዛኞቹ ወጣት መራጮች ከጆ ባይደን እና ከዶናልድ ትራምፕ በተጨማሪ ሌላ አማራጭ ቢኖር ብለው እንደሚመኙ ይናገራሉ። ይህን የሚሉበት አንዱ ምክንያት ሁለቱ እጩ ተፎካካሪዎች እድሜያቸው የገፋ መሆኑ ነው። የሆነ ሆኖ ወጣቶቹ መራጮች ከሁለቱ ማንኛውን ይደግፋሉ? የአሜሪካ ድምጹ ስካት ስተርንስ ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅት ታየ ታቀርባለች።
የሁለቱ ዋና ዋና ፓርቲዎች እጩዎች ሆነው እንደሚቀርቡ የሚጠበቁት የእድሜ ባለጸጎቹ ለፕሬዝዳንትነት በሚያደርጉት ፉክክር ከእድሜያቸው መግፋት ተያይዞ የፕሬዝዳንትነት ስራ የሚጠይቀው አቅም አላቸው ወይ የሚል ጥያቄ መነሳቱ አልቀረም። በተለይም ወጣት መራጮች ይህንን ጥያቄ ያነሱታል። የኒው ሃምፕሺር መራጭ ዴዝመንድ ኬገር ሲናገር
Republicans or Democrats can you put someone on the ticket that actually is, you know, worth voting for.
ሪፐብሊካኖቹም ይሆኑ ዲሞክራቶቹ የኔ ድምጽ የሚገባው ሰው ይዘው የሚወዳደሩ ከሆነ እመርጣቸዋለሁ።
ይህ የተባለው የምርምር ተቋም ባለፈው ሳምንት ባወጣው ሪፖርት ከ30 አመት በታች ከሆኑ መራጮች መካከል 2/3ኛው እድሉ ቢኖረን ሁለቱንም በሌላ እጩ እንቀይራቸው ነበር ማለታቸውን ጠቅሷል። ለማንኛውም ወጣቱ ከባይደን እና ከትራምፕ ማንኛውን ነው የሚደግፈው? የኒው ሃምፕሺር ክፍለ ግዛቷ መራጭ ፍራንቼስካ ፓኔሎ የስነ ተዋልዶ መብት ጉዳይ ስለሚያሳስባት ጆ ባይደንን ነው የምትደግፈው።
I think abortion is important to me, abortion care.
እንደሚመስለኝ ለእኔ ዋና ጉዳይ አድርጌ የምወስደው የጽንስ ማስወረድን ጉዳይ ነው። ከጽንስ ማስወረድ ጋር ተያያዥ የሆነ የጤና እንክብካቤና ጽንስ የማቋረጥ መብት መከበር ትልቅ ቦታ የሚሰጠው ጉዳይ ነው።
በመጪው ህዳር በሚካሄደው ምርጫ ፍሎሪዳ ውስጥ ጽንስ የማስወረድ መብትና ማሪዋና ለመዝናኛነት የመጠቀም መብት ድምጽ ይሰጥበታል። ጄደን ዲያንፎሪዮ እንደሚለው ይህ ወጣቱ ወጥቶ ዲሞክራቶችን እንዲደግፍ ያደርጋል።
Youth voters have a real opportunity to shape the electoral
ዚህ ፍሎሪዳ ላይ ወጣት መራጮች የምርጫውን ሂደት አቅጣጫ ለመወሰን ትልቅ እድል ያላቸው ይመስለኛል። ጽንስ የማስወረድ መብት መከበር እንዲሁም ማሪዋናን ለመዝናናት መጠቀም መፈቀድ ጉዳይ ወጣት መራጮች ዋና ጉዳይ አድርገው የሚመለከቱት ይመስለኛል። በተለይም ለጽንስ የማቋረጥ መብት ትልቅ ቦታ ይሰጣሉ።
ጆ ባይደን ጋዛ ላይ የተካሄደ ባለው ጦርነት እስራኤልን በመደገፋቸው በአንዳንድ ወጣቶች ዘንድ ተቃውሞ አስነስቶባቸዋል። ሆኖም የማሳቹሴትስ ክፍለ ግዛቷ ወጣት መራጭ ኢሊያና ስታይን እሳቸውን ሳትመርጥ እንደማትቀር ትናገራለች።
I've tried to have conversations with people who don't like Trump and they're like you can leave.
በአሁኑ ሰዓት እኔ አንድ ዋና ጉዳይ ባይደን በተለይ በአሁኑ ወቅት እየቀጠለ ባለው ግጭት እስራኤልን መደገፋቸውን መቀጠላቸው ነው። ፕሬዝዳንት ባይደን በዚህ ጦርነት ለእስራኤል የሚያደርጉትን ድጋፍ በጣም አደንቃለሁ።
ዊስኮንሰን ክፍለ ግዛት ነዋሪ የሆኑት መራጮች ብሪያና ቦኒያ እና ጆናታን ቦየር ደግሞ ዶናልድ ትራምፕን ከሚደግፉ ወጣቶች መካከል ናቸው።
Yeah, there's never any open discussion.
ፈጽሞ በግልጽ የመወያየት ነገር የለም።
ሪያና ቦኒያ በግልጽ መነጋገር ቢኖር ጥሩ ነበር ትላለች።
I've tried to have conversations with people who don't like Trump and they're like
ማለት ትራምፕን ከማይወዱ ሰዎች ጋር ለመወያየት ሞክረው ቃለው መሄድ ትችያለሽ ልናነጋግርሽ አንፈልግም ያሉኝ። ስለዚህ ዋናው ችግር ያ ይመስለኛል። ሰው መደማመጥ አይፈልግም። ትራምፕን የምትወጂ ከሆነ በጣም መጥፎ ሰው ነሽ ማለት ነው። የማለት ነገር ለንግግር ክፍት መሆን ቢቻላልላለው ብዙ ሰዎች ላይ የማይው ምንም ነገር አትናገሩ የማለት ነገር ነው። ወይም ደግሞ ሊያነጋግሯቸው አይፈልጉም። ለሌሎች ሰዎች ስለእናንተ ያወራሉ።
ሌላው የዊስኮንሰን ነዋሪ መራጭ አይዚያ ተነር ትራምፕን የሚደግፉ ወጣቶች በእድሜ እኩዮቻቸው ዘንድ ጥያቄ መነሳቱን ለምደውታል ይላል።
I'll go to the bars wearing a Trump 2024 hat and I get weird looks like crazy.
እኔ ለምሳሌ ትራምፕ 2024 የሚል ኮፍያ አድርጌ ቡና ቤት ይሄዳለሁ። ሰው ሁሉ ይሄ ደግሞ በሚል አይነት ያየኛል። እኔ ግን ምንም ግድ አይሰጠኝም።
አስከትሎም አይዚያ ትራምፕ ሙስናን በሚመለከት ያላቸውን አቋም እንደሚያደንቅ ይናገራል።
I think there is a ton of corruption.
በዓለም በጠቅላላ በጣም ብዙ መጥፎ ነገር እየተፈጸመ ነው። እንደሚመስለኝ ድርጊቱን የሚፈጽሙትን ሰዎች ሳይፈሩ በቀጥታ ከሚናገሩ የተወሰኑ ሰዎች መካከል አንዱ እሳቸው ናቸው። ለሀገሪቱ የሚጠቅማትን ስራ ይሰራሉ ብዬ አስባለሁ።
ሮይተርስ እና በመጻር ኢፕሶስ የተባለው የዓለም አቀፍ ገበያና የህዝብ አስተያየት ምርምር ተቋም ባለፈው መጋቢት ወር ያወጡት ግምገማ እንደሚያሳየው በ18 እና በ29 ዓመት መሃል ከሆኑ አሜሪካውያን ወጣቶች መካከል ጆ ባይደንን የሚደግፉት ትራምፕን ከሚደግፉት በ3% ይበልጣሉ። ይህ ከ4 ዓመታት በፊት በተካሄደው ምርጫ ከነበረው የ24% ብልጫ በእጅጉ ያነሰ ነው።
የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊው ዲሞክራሲ በተግባር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሀገራትን የሰብአዊ መብቶች አያያዝ በተመለከተ አመታዊ ሪፖርቱን ባለፈው ሳምንት ማውጣቱ ይታወሳል። ሪፖርቱ በኢትዮጵያ በመንግስትም ሆነ ከመንግስት ውጪ በሆኑ ኃይሎች እንደ አውሮፓ አቆጣጠር ባለፈው 2023 ተፈጽመዋል የተባሉ በርካታ የመብት ጥሰቶችን በዝርዝር አስቀምጧል። ሪፖርቱን አስመልክቶ የኢትዮጵያ መንግስት ባለስልጣናት ምላሽ እንዲሰጡ ያደረግነው ጥረት አልተሳካም። በመንግስት ተቋቋመው ነገር ግን በገለልተኝነት እንደሚሰራ የሚገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እንዲሁም የኢትዮጵያ ሰብአዊ መብት ድርጅቶች ህብረት የተሰኘው ተቋም ዳይሬክተር የሆኑት አቶ መስዑድ ገበየው ስለ ሪፖርቱ እንዲሁም የመብት ድርጅቶቹ በመሬት ላይ ስለሚያከናውኑት ተግባራት ከባልደረባችን እንግዱ ወልዴ ጋር ቆይታ አድርገዋል። እንደሚከተለው ተጠናቅሯል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሀገራትን የሰብአዊ መብቶች አያያዝ በተመለከተ የሚያወጣውን አመታዊ ሪፖርት ባለፈው ሳምንት ይፋ አድርጓል። ሪፖርቱ በተለይም በኢትዮጵያ ባለፈው የአውሮፓውያኑ 2023 ዓመተ ምህረት ተፈጽመዋል የተባሉትን የመብት ጥሰቶች በዝርዝር አቅርቧል። የኢትዮጵያ መንግስት ወይም የመንግስት ወኪሎች ከህግ ውጪ በዘፈቀደ ግድያ መፈጸማቸውን በርካታ የሀገር ውስጥና የውጭ ሀገራት የሰብአዊ መብት ቡድኖች ሪፖርትን ጠቅሶ ይፋ አድርጓል። ግድያዎቹ በአማራና በኦሮሚያ ክልል እየተካሄዱ ባሉ ግጭቶች እንዲሁም ትግራይን ጨምሮ በሌሎቹ የሀገሪቱ ክፍሎች የተፈጸሙ እንደሆነ አስታውቋል። የክልል ፖሊስ አባላትም ከመጠን ያለፈና ህይወት የቀጠፈ ኃይል ተጠቅመዋል። በግዳጅ መሰወርን አስመልክቶም በአመቱ መንግስትን የሚነቅፉ የፖለቲካ አስተያየት የሚሰጡ ግለሰቦች፣ የቀድሞ ጦር አባላት፣ የምርመራ ጋዜጠኞች፣ የማህበራዊ ሚዲያ አንቂዎች ተሰውረዋል ብለዋል።
መንግስት በጋዜጠኞችና በአንቂዎች ላይ እስሩን ባጠናከረበት ወቅትም
የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት የተሰወሩትን ግለሰቦች በተመለከተ የት እንዳሉ እንዲያሳውቅና ለፍርድ መቅረብ ካለባቸውም አስተማማኝ ማስረጃውን እንዲያቀርብ ባለፈው ዓመት ሰኔ ወር ላይ መጠየቁን አስታውሷል። የአሜሪካው የውጭ ጉዳይ በሪፖርቱ የተከሰውና በመንግስት የተቋቋመው ነገር ግን በገለልተኝነት እንደሚሰራ የሚገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን አመታዊ ሪፖርቱ የዘረዘራቸውን ጥሰቶች ቀድሞውንም ከስር ከስር ሲያስታውቅ የቆየ እንደሆነና ዋናው ጉዳይ መሆን ያለበት ግን ተጠያቂነትን ማስፈንና ተጎጂዎችንም መካስ እንደሆነ ያስታውቃል። ዋና ኮሚሽነሩ ዶክተር ዳንኤል በቀለ የአሜሪካውን አመታዊ የሰብአዊ መብት ሪፖርት አስመልክቶ ከአሜሪካ ድምጽ ጋር ባደረጉት አጭር ቆይታም ይህንኑ አመልክተዋል።
የአሜሪካ ስቴት ዲፓርትመንት ሪፖርት እጅግ በጣም በአብዛኛው በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ላይ የተመሰረተ ነው። በጣም በተደጋጋሚ የሚጠቅሰው የእኛን ኮሚሽን ሪፖርት እንደ ምንጭነት እየተጠቀመ የተዘጋጀ ሪፖርት ይመስላል። አልፎ አልፎም የአገር ውስጥ የሲቪል ማህበረሰብ ድርጅቶችን ይጠቅሳል። እንዲሁም ደግሞ በተወሰነ መጠን ቢሆንም ዓለም አቀፍ የሰብአዊ መብት ድርጅቶችን ሪፖርት። ነገር ግን እጅግ በጣም በአብዛኛው ምናልባትም ከአንድ ነጥብ በስተቀር በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ያልተደረገ አዲስ ጉዳይ በዚህ ሪፖርት ላይ የተነሳ አንዳችም ነገር የለም ለማለት በሚቻልበት ደረጃ በአብዛኛው የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅታዊ ሪፖርቶች እና በአመታዊ ሪፖርት ሲዘግብ የነበረውን ነገር በድጋሚ ያቀረበ ሪፖርት ስለሆነ አዲስ ነገር የለውም። ግን ከዚህ እንደ አንድ ግምት መውሰድ የሚቻለው በአንድ በኩል በሀገር ውስጥ ምን ያህል በሰብአዊ መብቶች ጉዳይ ላይ በሚፈለገው መጠን እና ብቃት ሪፖርት ለማድረግ የሚችል ብሔራዊ ሰብአዊ መብት ተቋም እና የሲቪል ማህበረሰብ ድርጅቶች ያሉ መሆኑን ያሳያል። ስለሆነም ከእንግዲህ ከዓለም አቀፍ አጋሮች፣ ሀገሮች፣ ተቋሞች የሚያስፈልገው እነዚህን የሰብአዊ መብት ችግሮች እንዴት እንፍታ፣ እንዴት እናስወግድ የሚለው ላይ መነጋገር እና ድጋፍ እና እርዳታ ማድረግ ይጠቅም እንደሆነ ነው እንጂ ሪፖርቱ ግን የተለየ አዲስ የሚጨምረው ፋይዳ ያለ አልመሰለኝም በእኔ አስተያየት።
የአሜሪካ ድምጽ የአማርኛ ቋንቋ አገልግሎትም በኢትዮጵያ ይታያሉ የሚባሉትን የመብት ጥሰቶች በሰፊው ሲዘግብ ቆይቷል። የአሜሪካው የውጭ ጉዳይ ሚኒስቴር ባለፈው ሳምንት ይፋ ያደረገው አመታዊ የሰብአዊ መብት ሪፖርትም በአሜሪካ ድምጽ የአማርኛ አገልግሎት የቀረቡ ዘገባዎችን በእማኝነት ጠቅሷል። ባለፈው ነሐሴ በአሜሪካ ድምጽ የአማርኛ አገልግሎት የቀረበውንና ቅድሚያ ለሰብአዊ መብት የተሰኘ ቡድን 3000 የሚሆኑ የቀድሞ የመከላከያ አባላት የትግራይ ተወላጆች በፕሪቶሪያው ስምምነት መሰረት እንደሚለቀቁ ተስፋ ቢደረግም ባልታወቀ ስፍራ ተይዘው እንደሚገኙ የአሜሪካው የውጭ ጉዳይ መስሪያ ቤት በሪፖርቱ ጠቅሷል። ቪኦኤ ያነጋገራቸው የቤተሰብ አባላት ሁኔታውን ከተለቀቁ እስረኞች እንደተረዱ ማስታወቃቸውንም አመታዊው ሪፖርት ጠቁሟል። በሀገር ውስጥ የሚገኙ በርካታ የሰብአዊ መብት ድርጅቶችም በአመታዊ ሪፖርቱ በዝርዝር የቀረቡትን የመብት ጥሰቶች አስመልክቶ ለመንግስትም ሆነ ጉዳዩ ለሚመለከታቸው አካላት ሲያስታውቁ መሰንበታቸውን ይናገራሉ። የኢትዮጵያ ሰብአዊ መብት ድርጅቶች ህብረት የተሰኘው ተቋም ዲሬክተር የሆኑት አቶ መስዑድ ገበየው ስለ ሪፖርቱም ሆነ የመብት ድርጅቶቹ በመሬት ላይ ስለሚያከናውኑት ተግባራት የሚሉት አለ።
አብዛኛው እንግዲህ ሪፖርቱ የአመቱ ይሁን እንጂ እኛም በቅርቡ ባደረግነው የተባበሩት መንግስታት በሰብአዊ መብቶች ምክር ቤት የሚደረገው ሁሉ አቀፍ የሰብአዊ መብቶች ግምገማ ወይም ዩኒቨርሳል ፔሪዮዲክ ሪቪው ላይ አብዛኛዎቹን በተለይ ከሲቪልና ፖለቲካ መብቶች፣ ከሀገር ውስጥ መፈናቀል፣ ከሴቶች፣ ከህጻናት፣ ከአካል ጉዳተኞች፣ ከአረጋውያንና ሌሎችም ለመብት ጥሰት ተጋላጭ የማህበረሰብ ክፍሎችን ጉዳይ በሚመለከት ከሃይማኖት ነጻነት ጋር በተገናኘ በማህበራዊና ኢኮኖሚያዊ መብቶች እና ሌሎችም ዘርፈ ብዙ የሚባሉ ሰብአዊ መብቶችን ጉዳዮች የእኛም ሪፖርት የአምስት አመቱን ሁኔታ የዳሰሰበትን ይሄኛው ግን በአመቱ ውስጥ የተከሰቱ አንኳር አንኳር የሚባሉ በተለይ ከትላልቅ የምንላቸውና ተጠያቂነት መምጣት የተቋማትን ሪፎርም የሚጠይቁ የህግ ማሻሻልን ሪፎርም የሚጠይቁ ጉዳዮችን እየተካተተበት ነው እና አጠቃላይ ሪፖርቱ የእኛም አባል ድርጅቶች ለምሳሌ የኢትዮጵያ ሰብአዊ መብቶች ጉባኤ፣ ካርድ እና ሌሎችም ድርጅቶች በተለያዩ ጊዜ ያወጧቸውን ማሳሰቢያዎችንም ጭምር ይዞ የወጣ ነው።
ሆኖም ግን በአሜሪካው ሪፖርት የተጠቀሱት አንዳንድ ጉዳዮች በጥሰታቸው ልክ ያልተቀመጡ እንደሆነም አመልክተዋል። መንግስትም መፍትሄ መስጠት እንዳለበት አቶ መስዑድ ተናግረዋል።
በተለያየ ጊዜ መንግስት ኢትዮጵያ ውስጥ ያለው የሰባይ መብት ሁኔታ በተለይ ከለባለፉት 3 አመትና በዚህ አውድ በተለይ ከሰሜኑ ጦርነት ተከትሎ ባሉት አሁን በአማራ ክልል ባለው በኦሮሚያ ክልል በቤንሻንጉል ጋምቤላ በሌሎችም የኢትዮጵያ አካባቢዎች በጣም ሰፊ የሆኑ አይነት ጥሰቶች እንደሚከሰቱ በተደጋጋሚ ጥሪ እናደርግበት እነዚህ መብት ጥሰቶች ደግሞ መፍትሄ እንዲያገኙ ችግሩን ለመብት ጥሰት መነሻ የሆኑትን ጉዳዮች መንግስት ከስሩ ከመሰረቱ አድሬስ ማድረግ መፍትሄ መስጠት እንዳለበት ይህንንም በሚመለከት ከተወሰኑ ወራት በፊት ለብሔራዊ ምክክር ኮሚሽኑ በላክናቸው 4 የሰብአዊ መብት አጀንዳ ሆኖ መታየት አለባቸው ባልናቸው ላይ ሩት ኮዝ ወይም ይሄን የነችግሮቹ መነሻ የሆኑት ነገሮች ካልተፈቱ በስተቀር እነዚህ እዛም እዚህም የምናያቸው በፋልፉ የሚከሰቱ የመብት ጥሰቶች ትሬንዱ ሰፊ የመብት ጥሰትን እንደ ሀገር የሚያሳይ ስለሚሆን እዚህ መነሻ ናቸው የሚባሉትን ጉዳዮች መፍትሄ መስጠት ያስፈልጋል። ተቋማዊ መልስ መስጠት ያስፈልጋል። ተጠያቂነትን ማምጣት ያስፈልጋል። የህግ ማሻሻል የሚያስፈልገውን ማምጣት ያስፈልጋል። በተለይ ደግሞ በሰብአዊ መብት ጥሰት ዞሮ ዞሮ በዋናነት መንግስት ድርሻውን ስለሚወስድ ሌላውም ሲቪል ሶሳይቲውም የፖለቲካ ፓርቲዎችም የታጠቁ የፖለቲካ ኃይሎችም ደግሞ የራሳቸውን ድርሻ ስለሚወስዱ ሁሉም በተሳትፏቸው ልክ ባደረጉት ወይ ባላደረጉት ልክ እንዲጠየቁ ግፊት እናደርግበት የከረምነው ነው።
የአሜሪካው የውጭ ጉዳይ ሚኒስቴር አመታዊ ሪፖርት ጥሰቶችን በዝርዝር ከመጥቀስ ባለፈ መደረግ ስለሚገባቸው ነገሮች ብዙም ያስቀመጠው የለም። ጥሰቶችን በማስቆም ረገድ ጥሰቶቹንም በመፈጸም የሚከሰሰው መንግስት መውሰድ ያለበትን የመፍትሄ እርምጃዎች በተመለከተ የሰብአዊ መብት ተቋማት የሚሉት አለ። በቅድሚያ ዋና ኮሚሽነር ዶክተር ዳንኤል በቀለ።
እኛ እንግዲህ ያው ሁሉ ጊዜ በየሪፖርቶቻችን ከነ ምክረ ሀሳብ ጭምር በመንግስትም ሆነ በሌሎች ጉዳዮች በሚመለከታቸው ባለድርሻ አካሎች በሙሉ ሊወሰዱ የሚገባቸውን ዝርዝር ምክረ ሀሳቦች እናቀርባለን። ከየሚመለከታቸውም ወገኖች ጋር እንከታተላለን። በአንዳንዶቹ ጉዳዮች ላይ ከመንግስት በፌዴራል ደረጃም በክልል ደረጃም በጎ ምላሽ እያገኘንባቸው የተሻሻሉ የተለወጡ የተስተካከሉ ነገሮች አሉ። ነገር ግን ደግሞ ገና ብዙ እርምጃ ያልተወሰደባቸው ብዙ ምክረ ሀሳቦች አሉን እና በመንግስት በኩል ሊደረግ የሚገባው በኢትዮጵያ ሰብአዊ መብቶች ኮሚሽን የሚቀርቡ የምርመራ ግኝቶችን ተቀብሎ ምክረ ሀሳቦቹን ተግባራዊ ማድረግ ነው። የሰብአዊ መብት ሁኔታው እየተሻሻለ ሊመጣ የሚችለው በሚደረገው ምርመራ ክትትል መሰረት የሚደረስባቸውን ግኝቶች መሰረት አድርጎ ሊወሰዱ የሚገባቸው በርካታ እርምጃዎች አሉ። የአጥፊዎችን ተጠያቂነት ለማረጋገጥ፣ የተጎዱ ሰዎችን ለመካስ እና ለመጠገን እንዲሁም ተመሳሳይ ጥሰት ወደፊት እንዳይከሰት ሊወሰዱ ስለሚገባቸው የምናቀርባቸው በርካታ ምክረ ሀሳቦች አሉ። የእነዛን ተግባራዊነት ማረጋገጥ ነው የሚያስፈልገው። ይህንኑ ድምጻችንን ማስተላለፍና መከታተላችንን እንቀጥላለን።
የሽግግር ፍትህና አገራዊ ምክክር የመሰሉ ጉዳዮች ጥሰቶችን ከማስቆም ረገድ ሚና እንደሚኖራቸው በአገር ውስጥ የሚንቀሳቀሱ የመብት ቡድኖችም የሚቀበሉትና መንግስትም እነዚህን ስራዎች ትኩረት ሰጥቶ እንደሚሰራ የሚያስታውቅ ቢሆንም መንግስት ኃላፊነቱን መወጣት እንዳለበትና በጥሰቶቹ ዘላቂ መፍትሄም እንዲሰጥ በተለያዩ ወገኖች ሲወተወት ቆይቷል። ይህም በተመለከተ የኢትዮጵያ የሰብአዊ መብት ድርጅቶች ህብረቱ አቶ መስዑድ ገበየው የሚያክሉት አለ።
የችግሩን መፍትሄ ከስር መሰረቱ መፍትሄ ለመስጠት እንደ ሽግግር ፍትህ ያሉትን ዳማራጭ እንደ መጨረሻ ባይሆንም መንግስታዊ ኃላፊነቱን በአግባቡ መወጣት አለበት። ይህ መደበኛ መንግስት ስራ እየተሰራ ጎን ለጎን ደግሞ ዘላቂ መፍትሄ የሚያመጡ ጉዳዮች ላይ በጣም ትኩረት ተደርጎ መስራት እንዳለበት። ለምሳሌ በሀገር ውስጥ መፈናቀልን በምናይበት ጊዜ በአሁኑ ሰዓት ከ3.5 ሚሊዮን በላይ የሀገር ውስጥ መፈናቀል አለ እዚህ ሀገር። ስለዚህ ይሄ ጉዳይ የካምፓላ ስምምነትን ከማጽደቅ አልፎ ራሱን የቻለ አዋጅ ያስፈልጋል። ረቂቁ ወደ ካውንስል ኦፍ ሚኒስተርስ ተልኳል። ግን ህጉ ወጥቶ በተለይ ደግሞ መከላከልን ችግሩ ከተፈጠረ በኋላ የሚሰጠውን ምላሽ ሳይሆን መከላከል ላይ ትኩረት ያደረገ፣ ተጠያቂነት ላይ ትኩረት ያደረገ፣ ለተጎዱ ሰዎች ደግሞ ካሳ የሚያገኙበትን ሁኔታ ሁሉ እንዲያመጣ መንግስት በጣም በተደጋጋሚና በተከታታይነት ባለው ስንሰራ ነበር።
ለመብት ጥሰቶችና ለግጭቶች እንደ መንስኤ ከሚነሱት መካከል የተፈጥሮ ሀብት አስተዳደር ችግር፣ በአንዳንድ ክልሎች የሚገኙ የህዳጣን ማህበረሰቦች ለጥቃት ተጋላጭ መሆን፣ በሲቪል በሚዲያና በፖለቲካ ምህዳር ውስጥ የሚስተዋሉ ችግሮች እንዲሁም በኢትዮጵያ ያለው መንግስት አወቃቀር ለሰብአዊ መብት ጥሰቶች መባባስ ምክንያት እንደሆኑ የመስኩ ባለሙያዎች ተናግረዋል። የኢትዮጵያ መንግስት በአሜሪካው የውጭ ጉዳይ መስሪያ ቤት አመታዊ ሪፖርትም ሆነ ተፈጽመዋል በተባሉ ጥሰቶች ላይ ምላሽ እንዲሰጥ የሚመለከታቸውን አካላት ለማግኘት ያደረግነው ሙከራ አልተሳካም። ወደፊት የምናገኝ ከሆነ የመንግስትን ምላሽ አካተን እንመለሳለን። ለአሜሪካ ድምጽ እንግዶልዴ Washington, D.C.
እንግዲህ ወልደን ለዘገባው አመሰግናለሁ። ቀጣዩ ዘገባችን ወጣት ስፖርተኞች ሁለገብ የህይወት ክህሎት እንዲኖራቸው ስለሚያግዘው የተሰሰር ተቋም ያስቃኘናል። ለትርፍ ያልተቋቋመው ስፖርት ፎር ቼንጅ ተቋም ስፖርትን ከሁለገብ ዕውቀትና ከዕለታዊ ህይወት ጋር እንዲዋሃድ የሚያደርግ የግንዛቤ ማስጨበጥ ስራ እየሰራ ይገኛል። ኤደን ገረመው የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩንና በተቋሙ ከሚደገፉ የስፖርት ቡድን አሰልጣኞች መካከል አንዷን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራውን ተሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርት ብቻ ሳይሆን ሁለገብ የሆነ ዕውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ተገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አንፈንድን የልኩ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳልሆን ብዙ ኮቾች አዋይርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ እንደነሽ በተፈጥሮ ናቹራል ያገኙት ኢንስትሪዮንት ነገር አለ አይደለ፣ ተመርኩዘን የእግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት እናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ ዓላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል።
እነዚህ ነገሮች ስንሰራ አራት መሰረታዊ ምሰሶዎች አሉ ወይም ደግሞ የተመሰረተባቸው ዋና ዓላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ ማፍጠር ወይም በእንግሊዝኛ ትንሽ ይቀላል የኔትወርክ ኤንድ ፓርትነርሺፕ ፕላትፎርም መፍጠርና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ያቱም 2030 አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርኩሽ በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጪ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደ መሰሪያ የሚጠቀሙ መንግስታዊ ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያ ዓላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሬፊጂውን፣ ማርጂናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒላራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምንሰራበት ዲጂታላይዜሽን ነው።
የስፖርት ፎር ቼንጅ መስራች አህዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምርትን ጥራቱ ከማረጋገት አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢኳሊቲስ የሚለው ለምሳሌ ኢኳልፒ ሴቶችም ወንዶችም በሰላም ቦታ ሊሆን ይችላል፣ በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የሚሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ፣ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ጎልስ እና ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት ያለበት እና ፓርትነርሺፕ ያስፈልጋል የሚለው አስ ፋውንዴሽን ነው።
የእግር ኳስ አሰልጣኛ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኞች ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው አለ መሰለኝ ካልተሳሳትኩኝ። እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር ሰልጣኞቹ ጋር ተስፋ ምናምን ታያለሽ። እንደዚህ ሌላ ሰው መጥተውን ትምህርት ሲሰጥ ያን ያሁን ናሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው በአጭሩ ሰውዬው በአጠቃላይ ያስተማረው። እና አሁን ደግሞ ለሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር ይጨላለን ግን ሰዓት ላይ ነን። እስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምኑ ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ። እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው፣ እያወራን ያለ ነው ስለ ህይወት ክህሎት ነው፣ እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደሉም። ስለዚህ እኛ ስፖርት ፎር ቼንጅ ስንለው ረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅት መስራች ስራ አስኪያጅ ቮለንተር ነው የማደርገው። 100% ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዱም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳምን ከማስረጽ አንጻር ምን ፈልገዋል ያ ላይ ይቀር ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቬንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ የመሳሰሩን ነገር አይፈልጉትም።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብራን ኃይሉ ናት። ዋና አዘጋጅ ጽዮን ግርማ። እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ። Thank you.